በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ እንዲሁም በቤንሻንጉል ካማሽ አካባቢዎች በተቀሰቀሱ ግጭቶች ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታወቀ። ምስፍን አራጌ ዘገባለው።
የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ካለፈው መጋቢት 10 ጀምሮ የታጠቁ ኃይሎች በሰነዘሩት ጥቃት ከሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በሁለቱም ዞኖች በሚገኙ 5 መጠለያ ጣቢያዎች ከ330 ሺህ ህዝብ በላይ ተጠልሎ እንደሚገኝ ነው ዶክተር እንዳለ ያስታወቁት።
በሰሜን ሸዋ ዞን በ3 መጠለያዎች ነው አሁን የሚገኙት። ከዚህ በፊት 4 መጠለያዎች ነበሩ። ከ253,000 በላይ የተፈናቀሉ ዜጎች አሉ። በኦሮሞ ብሔረሰብ ዞን 2 መጠለያ ጣቢያዎች አሉ። እነዚህ ጋር 78,758 ተፈናቃዮች አሉ።
ችግሩ በተመሳሳይ ቤኒሻንጉል ጉሙዝ ላይም እንደተከሰተ ተናግረዋል።
አሁን ባለው ሁኔታ በቤኒሻንጉል ጉሙዝም ያው ካማሼ ዞን አካባቢ እንደዚሁ በተመሳሳይ ግጭት እየተካሄደ ነው እና እዛም ክልል ላይ ወደ 203,209 ተፈናቃዮች አሉ። በፌዴራል መንግስት፣ በክልል መንግስቱ፣ በዓለም አቀፍ ቀይ መስቀል፣ በአካባቢ ባለሀብቶችና ህብረተሰብ ድጋፍ እየተደረገላቸው ነው። ይሄ ድጋፍ እንግዲህ የዕለት ድጋፍ ነው። ለህፃናትና ለሴቶች አልሚ ምግብንም ያካተተ ነው። እዚህ ድጋፉ አካባቢ ላይ ያለው ችግር የተደራሽነት ችግር አለ። አጣዬ አካባቢና እንደዚህ ጣታ ጦሪ አካባቢ ላይ እየደረሰ አይደለም።
መድረስ ያልቻለው ለምን ይሆን?
እዛ እንግዲህ መንገዱ ዝግ ነበረ ለተወሰነ ጊዜና በዛ ምክንያት ነው የሚመስለኝ። አሁን የዞን አስተዳደሩ ይህን ሁኔታ እያመቻቸ እንደሆነ መረጃ አለ። ሌላው ያው እጥረት በሁሉም አካባቢ ላይ በኦሮሚያም በሰሜን ሸዋም ዞን የተከሰተ ችግር ነው።
የእርሶም ተቋም ተፈናቃዮች ወዳሉበት አካባቢ ሄዶ ግምገማ አድርጎ ነበር?
አዎ አዎ።
ሰብአዊ ይዞታቸው እንዴት ይመስላል?
ያ አጠቃላይ እንግዲህ አንድ ሰው ከቤቱ ሲፈናቀል ሀብት ንብረቱን በተወሰነ ደቂቃ ሲያጣ የሚደርስበት ስነ ልቦናዊና ሌሎች ማህበራዊ ጫናዎች ይኖራሉ እና ይሄ ያው የሚገመት ጉዳይ ነው። ምን ያህል ሰው ሞተ፣ ምን ያህል አካል ጉዳት ደርሶባቸዋል የሚለውን ነገር እኛ ተቋማችን የሚከተለው አሰራር እዛ ቦታው ላይ ሄደን ነው መረጃ ማሰባሰብ ያለብን። ነገር ግን በጥቅል ከሁሉም አካባቢ ከተፈናቃዮች ባገኘነው መረጃ ከመቶ በላይ እንደሆኑ ነው የሚገመተው። ነገር ግን በቀጣይ በአካል ሄደን ጉዳዩን የምናጣራ ነው የሚሆነው።
በተለይ አሁን የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞን ይመስለኛል መግለጫው መቶ በላይ የሚለው። እነዚህ ዞኖቹ ገለልተኛ በሆነ መንገድ መረጃ ሰጥተዋቸው ይሆን?
አይ ዞን አስተዳደሮችን አንጠይቅም። ምክንያቱም ያው ከእነሱ መረጃ አንወስድም። እኛ ሞር የምንወስደው ከተጎጂ የህብረተሰብ ክፍል።
የአሜሪካ ድምጽ ሬዲዮ ችግሩ ከተከሰተ በኋላ በተደጋጋሚ በሰጠው የዜና ሽፋን ላይ ከሰሜን ሸዋ ዞንም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮቹ ስለሞቱት ቁጥር ምርመራ እያደረጉ መሆናቸውን ከመግለጽ ባለፈ ትክክለኛ ቁጥሩን መስጠት አለመቻላቸውን ጠቅሰን መዘገባችን ይታወሳል። ተፈናቃዮቹ ያሉበትን ወቅታዊውንም ሆነ ወደፊት የሚያጋጥማቸውን ችግር የሚባጭ ሰብአዊ ቀውሱንም የሚቀንስ ተግባራት እንዲከናወኑ እንባ ጠባቂ ተቋሙ ጥሪ አስተላልፈዋል።
አንደኛ በቀጣይ የክረምት ወር እንደመሆኑ መጠን ህዝቡ ሊቸገር ይችላል። ስለዚህ የመጠለያ ጉዳይ ሊታሰብበት ይገባል። ሁለተኛ ተፈናቃዮች ውስጥ አርሶ አደሮችም የተካተቱበት ስለሆነ የእርሻ ወቅት ነው አሁን። ስለዚህ እነዚህም ወደ እርሻ ሊመለሱ የሚችልበት ሁኔታ መፈጠር መቻል አለበት። ይሄ ካልሆነ ደብል ቅጣት ነው የሚሆነው። ስለዚህ ይሄ ሊታሰብበት ይገባል። መጠለያ ላይ ያለው በዘላቂነት መቋቋም አለበት፣ ከስጋት ነፃ መውጣት አለበት የሚል የሁሉም የህዝብ ጥያቄ ነው፣ የእኛም ጥያቄ ነው። ስለዚህ በዘላቂነት መንግስት ሊያቋቁማቸው ይገባል። ከዛ በተረፈ የአካባቢ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም ሚኒስተር በሁለቱ ህዝብ መካከል ማለት የህዝብ ግጭት ነው የሚል ግምገማ የለንም። ነገር ግን አሁን ባለው ሁኔታ ሁለቱም ጋር የመሻከር ይታያል። ስለዚህ እዚህ መካከል ላይ እነዚህ አካላት ገብተው ሰላም ሊያሰፍኑ የሚችሉበት ሁኔታ ቢፈጠር፣ ሌላው መንግስት የዜጎችን ሰላምና ደህንነት የመጠበቅ ግዴታም አለበት ኃላፊነትም አለበት። ስለዚህ አሁን ባለው የክልል አስተሳሰብ ወጥተን የፖሊስ ኃይል ሀገሪቱ ውስጥ ያለው አሁን ካለው የመከላከያ ኃይል ቁጥር ይበልጣል በክልልም በፌዴራል መንግስትም። ስለዚህ ያለንን የጸጥታ ኃይል አጠናቀንና አቀናይተን ችግር ያለባቸው አካባቢዎች በቀጣይም የምርጫ ስራ እንደመሆኑ መጠን በጸጥታ ትኩረት ተሰጥቶ ሊሰራበት ይገባል የሚል ሀሳብ አለን።
ጥቃቶቹ በኢትዮጵያ ሽብር አዋጅ የተካተቱትን መስፈሪያዎች የሚያሟሉ ናቸው የሚሉት ዶክተሩ ህጉን በመተግበር ጸጥታውን የማረጋገጥ ኃላፊነት ከመንግስት እንደሚጠበቅ ነው የጠቆሙት።
እዛም እዚህም እየተከሰቱ ያሉ ግጭቶች፣ የህዝብ መፈናቀል፣ የህዝብ ሞት ያልታቀደ ወይንም በዘ እንደተፈቀደ የተከናወነ ያለ ነው የሚል ግምገማ የለም። ስለዚህ ይሄ ጉዳይ ምናልባት በተደራጀ ኃይል እየተፈጸመ ሊሆን ስለሚችል የሽብር ወንጀልን በመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1176/2012 ተሻሽሎ የወጣ አዋጅ አለና አንድ ድርጊት ሽብር ነው ሽብር አይደለም የሚለው ነገር እዛ ጋር በግልጽ አስቀምጧል። ስለዚህ አሁን ያሉት ሁኔታዎች ሲታዩ ከሽብር ድርጊት ጋር ተመሳሳይነት ያሉትና እንደውም እዛ ላይ የተቀመጡት ሁሉንም መመዘኛዎች የሚያሟላ ስለሆነ ይህንንም አዋጅ መንግስት አይቶ ተግባራዊ ሊያደርግ የሚችልበት ሁኔታ ቢፈጠር የሚል ሀሳብ አለ። በአጠቃላይ የህግ የበላይነት በዚች ሀገር መከበር መቻል አለበት። ይህንን የማስከበር ደግሞ የመንግስትና የመንግስት ተልዕኮ ብቻ ነው።
የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ከቀናት በፊት ባስነበበው ዘገባው በሰሜን ሸዋ እና ኦሮሞ ብሔረሰብ አስተዳደር ዞኖች መጋቢት ወር ላይ በተቀሰቀሰ ግጭት ከ300 በላይ መሞታቸውንና 50,000 የሚሆኑ ተፈናቅለው ነበር ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አብራጌ ከአዲስ አበባ።